ቃል ኪዳን አገልግሎት ስር የሚካሄድ ነው። እምነትና የሚለውን ትምህርት የሚያቀርብልን ወንድማችን ተስፋ ኃይሌ ነው።
ነው እምነት ምንድን ነው የሚል ጥያቄ ብንጠይቅ በተለያዩ ጽሁፎች፣ መንፈሳዊ መጽሐፍቶች ሳነብ የተለያዩ አቀራረቦች ስለ እምነት ተሰጥቷል። እምነት ምን አይነት ባህሪ እንዳለው ብዙ ሰዎች የተለያዩ ትምህርቶችን አቅርበዋል። ከክርስትና ውጭ ክርስቲያኖች ያልሆኑ ሰዎች ስለ እምነት ያስተምራሉ። በእምነት የተለያዩ ታምራቶች፣ ፈውሶች ሊካሄድ የሚችልበትን ነገር ከቤተ ክርስቲያን ውጭ ከክርስትና ውጭ እምነት በማይመስሉ በተለያዩ እንቅስቃሴዎች ሁሉ ውስጥ ስለ እምነት ሰፊ ነገር ሰዎች ሲናገሩ እንመለከታለን። መጽሐፍ ቅዱሳዊ የሆነው እምነት ምን አይነት መልክ አለው? ይህንን ክርስቲያኖች በትክክለኛ መጠየቅ ያለብን እውነተኛ መረዳትን ከእግዚአብሔር ቃል ልናገኝ የሚገባበት ጊዜ ነው ብዬ እረዳለሁ። በመጽሐፍ ቅዱስ ላይ የተመሰረተው እምነት ከክርስትና ውጪ ሰዎች በልዩ ልዩ አይነት መልክ ከሚለማመዱት እምነት የተለየ ነው። በአንድም በሌላም መንገድ ሊገናኝ የሚችልበት ሁኔታ ጨርሶ ምንም ምክንያት የለውም። በዕብራውያን ምዕራፍ 11 ላይ ስንመለከት የእግዚአብሔር ቃል እምነትን ይገልጽልናል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። በዚህ ክፍል ውስጥ እምነት ሁለት ትልልቅ አውራ የሆኑ ስራዎችን እንደሚሰራ እንመለከታለን። የመጀመሪያው ስራ ተስፋ የምናደርገው ነገር አሁን በአይን የማናየው ያላገኘ ነው በእጃችን የሌለውን ነገር በተመለከተ እምነት እርግጠኝነትን በውስጣችን ይሰጠናል። ተስፋ ያለ እምነት ራሱ ተስፋ ሆኖ የተስፋ ስራ መስራት እንደማይችል እግረ መንገዳችንን በዚህ ላይ እናያለን። ተስፋ የምናደርገውን ነገር እርግጠኞች እንድንሆን የሚያግዘን የሚረዳን እምነት ካለ ነው። በሁለተኛ ደረጃ በዚህ ክፍል ውስጥ ከተጠቀሰው ነገር የእምነት ስራ የማይታየውን ነገር በአካላዊ አይናችን በዚህ በሰውነታችን ላይ ባሉት የስሜት አውታሮች ልንገነዘበው የማንችለውን ነገር እንዳለ አድርገን እንድንቆጥር ወይም ደግሞ መኖሩን እንድንረዳ የሚያደርግ ነው። ሪኮግናይዝ እንድናደርግ ያደርጋል። የማናየውን ነገር የሚያስረዳ ነው። በዚህ ላይ እምነት የሌለን ነገር የማናየውን ነገር ያስረዳል ስንል መንፈሳዊ ዓለምን ማለት ነው እንጂ አሁን በኤግዚስት የማያደርግ ነገር ወደፊት ሊኖር የሚችል ነገር ማለት አይደለም። ስለዚህ መጽሐፍ ቅዱስ የማናየውን ነገር የሚያስረዳ ነው ሲል የማይታየውን መንፈሳዊውን ዓለም ለመረዳት የምንችለው እግዚአብሔርን፣ መላእክቶችን፣ መንግስተ ሰማይን ሁሉ ለማወቅ የምንችለው በእምነት እንደሆነ እንመለከታለን። ተስፋ የምናደርገውን ነገርንም ሆነ የማናየውን ነገር በተመለከተ ለማመን መነሻ ምክንያት ያስፈልገናል። ዝም ብለን ተነስተን መንግስተ ሰማያትን በአይምሯችን ውስጥ በፈጠርነው ሀሳብ ሰርተናት መንግስተ ሰማያትን አምናታለሁ ተስፋ አደርጋታለሁ ብለን በአይምሯችን ልንሰራት ወይም ልናበጃት አንችልም። ስለዚህ ለእምነታችን ለማናየው ነገር ትክክለኛውን መልኩንና ሁኔታውን እኛ ልናውቀው ስለማንችል እምነት ሊኖረን እንዲችል አንድ የግዴታ መነሻ ያስፈልጋል። በሮሜ ምዕራፍ 10 ቁጥር 14 ላይ ሐዋርያው ጳውሎስ ሲናገር ምን ይላል? ባልሰሙትስ እንዴት ያምናሉ ይላል። ባልሰሙትስ እንዴት ያምናሉ ይላል። ሰው የግዴታ እምነት እንዲኖረው መስማት አለበት። ካልሰማ ለማመን እንዲችል መጠበቁ የሚያስደንቅ ነገር ነው የሚል ሐሳብ ያለው ይመስላል። ያለ ሰባኪስ እንዴት ይሰማሉ ይላል። እግዚአብሔር ልኮት የእግዚአብሔርን ነገር የሚያስረዳ ስለማይታየው ነገር ተስፋ ስለሚደረገው ነገር የሚናገር ሰው ወደ ሰሚዎቹ ካልተላከ በስተቀረ ሰባኪ መጥቶ ካልተናገረ ሰዎቹ እንዴት ያለ ሰባኪ ሊሰሙ ይችላሉ ይላል። ስለዚህ እምነት ባጭሩ ከዚህ ሁኔታ በመነሳት ስንመለከት ከሚያምነው ሰው ወይም ተስፋ ከሚያደርገው ሰው ውጪ የሆነ ነገር ነው ማለት ነው። እምነት ሰው በራሱ ውስጥ ሊፈጥረው የሚችለው የሚያበጀው ነገር አይደለም። የተነጋገርን ያለነው እምነት የክርስትና እምነት ከመዳናችን አንስተን ክርስትናን እለት እለት እንድንኖር ጌታ ኢየሱስ ክርስቶስን ጠብቀን እንድንኖር የሚረዳንን እምነት በተመለከተ ስንነጋገር ከኛ ውጪ የሆነ ነገር ነው። ምክንያቱ እኛ አይደለንም። እኛ ልንፈጥረው የምንችል ነገር አይደለም። መጽሐፍ ቅዱስ እየተደነቀ ነው የሚናገረው። ባልሰሙት እንዴት ያምናሉ ይላል። ስለዚህ የእምነት ምንጩ ከሰውየው ውጪ የሆነ አንድ ሌላ ሶርስ መሆን እንዳለበት ይናገራል። በዚህ ላይ ሰባኪ እግዚአብሔር የላከው ወንጌልን የሚናገር የሚያስተምር ሰው አስፈላጊ እንደሆነ እንመለከታለን። ስለዚህ ተስፋን እንኳን ለማያስ አንድ ሰው በህይወቱ ብዙ ተስፋ የሚያረጋቸው ከራሱ የተነሳ ከኖሮ በተለያየ ሁኔታ ተስፋ የሚያረጋቸው ነገሮች ሊኖሩ ይችላሉ። ግን የማናየው ነገር ተስፋ የምናደርገው ነገር በሚያስረግጠው እምነት የሚደገፈውን ተስፋ ገለ ማግኘት አንድ ራሱን የቻለ ሌላ ሶርስ እንደሚያስፈልግ እንመለከታለን። ስለ አብርሃም በሮሜ ምዕራፍ 4 ቁጥር 18 ላይ ተጠቀሰውን سنመለከት ተስፋ ባልሆነው ጊዜ ተስፋን ይዞ አመነ ይላል። በጣም የሚያስገርም አባባል ነው። አብርሃም በህይወቱ ወደ ራሱ ሲመለከት፣ ወደ ሚስቱ፣ ወደ አካላዊ ሁኔታዋ ሲመለከት ልጅ ለመውለድ የሚያበቃ ነገር በእነሱ ዘንድ ምንም በሌለበት ጊዜ በተፈጠሮ አብርሃም ልጅ ወልዳለው የሚችልበት እድሜ ላይ ባልነበረበት ጊዜ ተስፋ ይዞ አመነ ይላል። ስለዚህ የተስፋው ምክንያት ከሱ ውጪ የሆነ ከአካላዊ ነገሩ ካስተሳሰባዊ ነገሩ ሰው ሆኖ ከመረዳው የሰው ያኗኗር ዘይቤ ውጪ የሆነ ተስፋ እንዳገኘን መለከታለን። ሳራም ስትናገር በሮሜ በዕብራውያን ምዕራፍ 11 ላይ ሲናገርላት እግዚአብሔር ቃል ተስፋን የሰጠው የታመነ እንደሆነ ስለቆጠረች ይላል። እና ከሞተ ማህፀኗ ልጅ ልታገኝ እንደምትችል አመነች ይላል። ስለዚህ ሳራም ብትሆን ተስፋን እንደ ተቀበለች ከሷ ውጪ የሆነ የእግዚአብሔር ነገር ምክንያት እንደሆነ ተስፋ ሰጪውን እግዚአብሔርን እንደምታስብ እንመለከታለን። መጽሐፍ ቅዱስ እምነት ከሰው ውጪ የሆነ መነሻ ምክንያት እንዳለው ያስተምራል ብንል አንሳሳትም። ከዚህ ውጪ ሌላ ምንም ምክንያት የለም። መጽሐፍ ቅዱስ ከማንም ሰው ከራሱ ሰውየው በራሱ በውስጡ እምነትን እንዲኖረው የሚጠብቀው ነገር እንደሌለው እንመለከታለን። ከዚህ በመነሳት ወደ ሮሜ ምዕራፍ 10 ቁጥር 17 ላይ ስንሄድ ሐዋርያው ጳውሎስ ጠንከር ባለ ሁኔታ ሰፋ ባለ መንገድ የምንመለከተውን አንድ ክፍል ሲያሳይ እንመለከታለን። እንግዲያስ ይላል ሐዋርያው ጳውሎስ ያለ ሰባኪ እንዴት ይሰማሉ ካለ በኋላ እንግዲያስ እምነት ከመስማት ነው ይላል። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው በማለት ሲናገር እንመለከታለን። ይህ ትልቅ መልእክት አለው። በዚህ ውስጥ ቁጭ ብለን ረጋ ብለን ብንመለከተው ትልቅ መልእክት አለው። በዚህ ቃል መሰረት እምነትን በተመለከተ ሰው በተቀባይነት ስፍራ ላይ እንደተቀመጠ መጽሐፍ ቅዱስ ያሳየናል። ሰው እምነትን በተመለከተ ተቀባይነት ስፍራ ላይ የተቀመጠ እንደሆነ እንመለከታለን። ይህም ብቻ አይደለም፣ ደግሞም ሰው ከመስማት እምነትን እንደሚያገኝ ይገልጽና በማማሳሰቢያ መልክ ጠበቅ አድርጎ መስማትም በእግዚአብሔር ቃል ነው በማለት ይናገራል። ከመስማት የሚለውንና በእግዚአብሔር ቃል የሚለውን ቃል በማገናዘብ ሁለቱን በማወዳደር አንድ ላይ ስንመለከት አንድ ነገር እንድናስተውል እንሆናለን። ከማንበብ ነው አይልም። ለምን አይልም? መጽሐፍ ቅዱስ መጽሐፍ ሆኖ ተሰጥቶናል። ሐዋርያው ጳውሎስ ራሱ ይህን የሚጽፍላቸው የሮሜ ሰዎች የጻፈላቸው መልእክት በጽሁፍ መልክ ነው የሚደርሳቸው። በአካል አልነበረም ይህን እየተነጋገራቸው ያለ። ይሄ የሮሜ መጽሐፍ ሐዋርያው ጳውሎስ በአይኑ ሳያያቸው ጥቅልል መጽሐፍ ሆኖ ወደ እነሱ ወደ ሮሜ ተልኮ እንደሚያነቡት ነው። ስለዚህ እምነት ከመስማት ነው። ለምን አለ? ለምን ከማንበብ ነው አይልም። ምክንያቱም ትልቅ ሚስጥር አለው። በዚህ በቃሉ የሚናገረውን እግዚአብሔርን በጉልህ ያሳየናል። ስለ እምነት ጉዳይ ከቃሉ ይልቅ የቃሉ በቃሉ የሚናገረውን እግዚአብሔርን በጉልህ ሊያሳየን ይፈልጋል። እምነት ከቃሉ ይልቅ ቃሉን ከቃሉ ባለቤት ጋራ የተያያዘ ጥብቅ ነገር እንዳለው እንመለከታለን። ማን ነው በእግዚአብሔር ቃል የሚናገረው? የቃሉ ባለቤት የሆነው እግዚአብሔር ራሱ ነው የሚናገረው። ማንም ሰው ወደ መጽሐፍ ቅዱስ ሲመጣ ወይም ደግሞ ከእግዚአብሔር ለመስማት ሲመጣ በሰባኪ በአስተማሪ በተለያየ መንገድ በየትኛውም ሁኔታ ከእግዚአብሔር አንድ ነገር ለመስማት የሚፈልግ ሰው ሆኖ መምጣት አለበት። መጽሐፍ ቅዱስን እንደ ማንኛውም መጽሐፍ ብናነበው መጽሐፍ ብቻ ሊሆንብን ይችላል። ፊደል ይገላል የተባለው ስለ ብሉይ ኪዳን መጽሐፍ እንደሆነ እንዳንዘነጋ ይገባናል። እምነት ከመስማት ነው አለ። ለምን ነው የምንሰማው? ምክንያቱም ተናጋሪ አለ። ስለዚህም ሰዎች መጽሐፍ ቅዱስን በሚያነቡ ሰዎችና መጽሐፍ ቅዱስን በሚሰሙ ሰዎች መካከል ትልቅ ልዩነት እንዳለ እናስተውላለን። ማን እንሰማለው የሚለውን ጥያቄ በህይወታችን ሁሉ ጊዜ መጠየቅ አለብን። ወደ መጽሐፍ ቅዱስ ስንመጣ ማን ነው የሚናገረን በዚህ መጽሐፍ የሚለውን ጥያቄ ልንጠይቅ ይገባናል። በአንደኛ ሳሙኤል ምዕራፍ 3 ቁጥር 19 ላይ በጣም ደስ የሚል ቃል አለ። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር ይልና ቁጥር 21 ላይ እግዚአብሔርም በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር ይላል። እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይገለጥ ነበር። የእግዚአብሔርን ህልውና፣ የእግዚአብሔርን ፐርሰንነት፣ ተክለሰውነት፣ የእግዚአብሔርን እግዚአብሔርነት ሳናስብ፣ ስፍራ ሳንሰጥ፣ እውቅና ሳንሰጥ መጽሐፍ ቅዱስን ዝም ብለን ብናነብ አታካች ነገር ይሆንብናል። በጣም አታካች ነገር ይሆንብናል። ግን በዚህ በቃሉ ግን ለመናገር መብት ያለው የቃሉ ባለቤት የሆነው እግዚአብሔርን ግን አስበን ከሆነ ወደ መጽሐፍ ቅዱስ ሩጫ ነው የምናካሄደው። ወገኖች ለማንበብ መጽሐፍ ቅዱስን ለማንበብ ጉጉት በጣም ሊኖረን የሚያነሳሳን ነገር ይገጥመናል። ችግሮች ሲገጥሙን እግዚአብሔር በዚያ ጉዳይ ላይ መልስን እንዲሰጠን በጣም እንፈልጋለን። ብዙ የእግዚአብሔር ሰዎች እግዚአብሔር ተናግሯቸው በህይወታቸው ፍጻሜ ሁሉ መልካም ታሪክ እየተነገረላቸው ያሉ ለብዙ ሰዎች ምሳሌ ይሆናሉ ተብሎ ታሪካቸው የተጻፈላቸው ሰዎች ሁሉ እግዚአብሔር ሲናገራቸው የተለማመዱት የእግዚአብሔርን ቃል በማንበብ ወደ እግዚአብሔር ቃል በመምጣት እንደሆነ ከእግዚአብሔር ለመስማት ወደ እግዚአብሔር ቃል ይመጣ ወደ እግዚአብሔር ቃል ጋር ይመጣሉ። ከመስማት የሚገኘውን እምነትን ለማግኘት ሰው የሰሚ ቦታ ላይ እንደተቀመጠ ደግሞ በሁለተኛ ሁኔታ እንመለከታለን። የሰሚ ቦታ ላይ የተቀመጠ መሆኑን እንመለከታለን። ተናጋሪ እግዚአብሔር እንዳለ አይተናል። ቃሉን በፊደል መልክ በጽሑፍ መልክ ብቻ ልናስበው ባለው ሁኔታ እምነትን በተመለከተ እንዳናስብ መጽሐፍ ቅዱስ እንደሚያሳስበን ያየ ነው። እምነትም ከመስማት ነው። እግዚአብሔር በቃሉ ሲናገር ያልሰማ ሰው መጽሐፍ ቅዱስን አንብቦ እምነት የሚባል ነገር ጨርሶ ላይኖረው ይችላል። መጽሐፍ ቅዱስ ጋር ግን መጥቶ ግን እግዚአብሔር ግን በቃሉ እንደሚናገር ግን አምኖ ግን መጥቶ ግን እግዚአብሔር የሚናገረው ሰው እምነት ሊሞላ ይችላል። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ነው። በዚህ ቃል ደግሞ ሰዎችን ለመናገር መብት ያለው እግዚአብሔር ነው። በህይወታችን ውስጥ እግዚአብሔር ሰፊ ስለሆኑ ጉዳዮች ሊናገረን፣ በህይወታችን ውስጥ ለእድገታችን በሚጠቅሙ ጉዳዮች ሊናገረን ቃሉን ይጠቀማል። ለማደጋችን፣ በህይወታችን ለገጠሙን እንቆቅልሾች፣ ለችግሮቻችን እግዚአብሔር በቃሉ ተጠቅሞ ይናገረናል። ብዙዎቻችን በህይወታችን በዚህ አንጻር ምስክርነት መስክሩ ብንባል እግዚአብሔር በቃሉ ደርሶ ለእድሜ ዘመናችን የማንረሰው በህይወታችን የተቀመጠ ሀብት አለ። እግዚአብሔር በዚህ ጊዜ እንደዚህ ብሎ የተናገረኝ ቃል እስካሁን ከህይወት ያልጠፋም ብለን የምንለው ነገር ሊኖረ እንደሚችል እናያለን። ስለዚህ ሰው ሁል ጊዜ በምን ቦታ ላይ ነው ራሱን ማስቀመጥ ያለበት? እምነትን በተመለከተ በሰሚ ቦታ ላይ ነው። በሰሚ ቦታ ላይ ለመቀመጥ በጣም በጣም ከባድ ዋጋ ይጠይቃል። ቀላል ነገር አይደለም። መስማት እንደዚሁ በአካላዊ በሆነው ጆሮ በመስማት ሰዎች እምነትን ሊያገኙ አይችሉም። ምክንያቱም እየሰሙ የማያስተውሉ ሰዎች ሁሉ እምነት ሊያገኙ እንደማይችሉ መጽሐፍ ቅዱስ ይነግረናል። ማስተዋል የሌለበትን መስማት ፈውስን እንደሚከለክል ኢሳያስ ምዕራፍ 6 ከቁጥር 9 እስከ 10 ላይ ሲናገር እንዳልፈውሳቸው ተመልሼ እንዳልፈውሳቸው ይሄ ህዝብ አለ አይደለም አንገቱ ደንድኗል እያለ እግዚአብሔር ሲናገር እናያለን። ጥበብን ለማድመጥ ለጥሪዋ ምላሽ ለመስጠት የተቸገሩ ደግሞ ሰዎችን ባህሪ ስንመለከት ደግሞ ሰው ለመስማት እንዳይችል የሚያስቸግረው ነገር ፌዘኛነት፣ ስንፍና፣ እንቢተኝነት፣ ቸልተኝነት እና እውቀትን መጥላት፣ እግዚአብሔርን መፍራት በህይወቱ በማይኖርበት ጊዜ ምክር ያልፈለገ ዘለፋ የናቀ ሰው፣ እንደዚህ ያለ ሰው እግዚአብሔር መስማት እንደማይችል ከመጽሐፍ ቅዱስ እናያለን። እነዚህ ጥበብ በጎዳና ስትጮ ያልሰሟት ሰዎች ባህሪዎች ናቸው። በምሳሌ ምዕራፍ 1 ቁጥር 20 ጀምሮ እስከ 33 ስናነብ እነዚህን ባህሪያቶች እንመለከታለን። የሚሰማኝ ግን በእርጋታ ይቀመጣል ይላል። በጣም ቀላል ነገር አይደለም እግዚአብሔር መስማት። ወገኖቼ ቤተ ክርስቲያን በእግራችን መሄዳችን አይደለም ማየት ያለብን። ረጅም ጊዜ ወደ ቤተ ክርስቲያን ለመሄድ ብዙ ሰዓቶች ያሉ መሆኑን አይደለም ማየት ያለብን። የሚሰብኩት ሰባኪዎች፣ አስተማሪዎች ምን አይነት መሆናቸውን አይደለም፣ ማን መሆኑን አይደለም ማየት ያለብን። የሚናገረውን እግዚአብሔርን ነው ማሰብ ያለብን። እግዚአብሔር በአንድም በሌላም መንገድ ይናገራል። ስለዚህ ወደ እግዚአብሔርን ቤት እንሄድ፣ ወደ አንድ የመጽሐፍ ቅዱስ ጥናት ስፍራ እንሄድ፣ የትም ቦታ እንሄድ፣ በግላችን መጽሐፍ ቅዱስ ለማንበብ ይሁን ከሰዎች ጋር እንገናኝ፣ እግዚአብሔር የሚናገረውን እግዚአብሔርን ልናስበው በጣም ይገባናል። በሰሚ ቦታ ላይ ለመሆን ከሁሉም በላይ እግዚአብሔር ልባችንን ሊከፍትልን ይገባል። ምክንያቱም ከላይ የተዘረዘሩትን ሁኔታዎች ኃጢአትን ወይም ደግሞ እነዚህን እምቢተኝነትን ቸልተኝነትን በሕይወታችን አስተናግደን ልባችን ይዘጋል፣ ይደፈናል። ስለዚህ እግዚአብሔር በዚህ በሰሚ ቦታ ላይ ልባችን ላይ የእግዚአብሔር ምሕረት ለውጥን እንዲያመጣልን ቀላልና ስስ ልብ እንዲኖረን፣ ክፍት ልብ እንዲኖረን፣ እግዚአብሔር ለመስማት የሚማር ልብ እንዲኖረን እግዚአብሔር እንዲሰጠን መጠየቅ እንዳለብን መዘንጋት የለብንም። በእርግጥ የልብ መዘጋጀት ከሰው ነው ይላል መጽሐፍ ቅዱስ። የመላስ መልስ ግን ከእግዚአብሔር ነው ይላል። እና ሰው ይሄን ነገር መፈለግ አለበት። እንዱ እግዚአብሔር የሚሰማ ልብ ይስጠኝ ራሱ እግዚአብሔር ያድርግልኝ ብለን ለነተው ሐላፊነቱን ለእግዚአብሔር ለነሰጠው ምን ይችላል አይደለም። በኢሳይያስ ምዕራፍ 66 ቁላችንም እንወደውና ምናቀው አንድ ጥቅስ አለ ከቁጥር 1 እስከ 2 سنመለከት ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ መለከታለሁ ይላል የእግዚአብሔር ቃል። ሐምብል ወደ ሆነ ሰው ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ለሰማው ባለ አምላክ ፊት እንዳለን ማወቅ ይህ የሚያዳግት ነገር አይደለም። እግዚአብሔር በአምላክነቱ ስፍራው ልብ ብየው አስቤው ማን ነው ሊናገረኝ የሚፈልገው በዚህ ቃል ብዬ እግዚአብሔርን አስቤው ተረድቼው ስፍራ ሰጥቼው ወደ ቃሉ በመጣ ይሄንን ትህትና ማግኘት ቀላል አይደለም። ምናልባት አንድ ያገር መሪ ሊያናገራችሁ አንድ መመሪያ ስላላችሁ ነገር ሊናገራችሁ ቢሄድ ብትሄዱ ወገኖች እጃችሁ ሁለት ሶስት ጊዜ ጥፍጥፍ ይላል፣ ሰውነታችሁ ሁሉ ዝቅ ዝቅ ይላል፣ ልባችሁ ሁሉ እንትን ይላል። አይደለም እንዴ? ትልልቅ ወደ ሆኑ ሰዎች ዘንድ የተከበሩ የሆኑ ሰዎች ዘንድ አንድ ሰው ሄዱ ከነዛ ሰዎች ዘንድ ለመስማት። አንዳንድ ጊዜ እኛ ቤተክርስቲያን እግዚአብሔር እንዲናገረን ልንሰማ እንሄዳለን ከምንልበት ሁኔታ የተሻለ ነገር ለሰው ያሳያል። ሰው ግን እግዚአብሔርን ለመስማት እግዚአብሔር በቃሉ የሚንቀጠቀጥ ትሁት ወደ ሆነ ሰው መንፈስ ወደ ተሰበረ ሰው እንደሚመለከት ሌላ ነገር እግዚአብሔር ኢንተረስት ከሚያንተን ደስ ከሚያሰኘው ይልቅ ይሄኛው ነገር በጣም እግዚአብሔር የከበረ እንደሆነ በቃሉ ላይ ሲናገር እንመለከታለን። ስለዚህ እግዚአብሔር የሚናገረን ከሆነ መጽሐፍ ቅዱስን መጽሐፍ አድርገን ማየት ወይም ደግሞ አንድ ሰባኪ ከመጽሐፍ ቅዱስ እየጠቀሰ እንደሚናገር ባለ መልክ ብቻ አይደለም። እግዚአብሔር ሊናገር እኛና እግዚአብሔር እንገናኛለን። ማርቲን ሉተር የሚባለው የእግዚአብሔር ሰው ሲናገር የእግዚአብሔር ቃል የእግዚአብሔር መንፈስ ሰረገላ ነው አለ። ስለዚህ እግዚአብሔር በቃሉ በኩል ከኛ ጋር ግንኙነት ለማድረግ ወደኛ ይመጣል። በህይወታችን በስሜታችን ላይ ለመታወክ ምክንያት የሆነውን በአሳሰባችን አመለካከታችን ላይ ተዘበራረቀውን ነገር ሁሉ ወይም የሰጋንበትን የፈራንበትን የተጨነቅንበትን ነገር በተመለከተ ሁሉን ድል እንነሳ የምንችልበትን እግዚአብሔር ብርሃንን ያበራልናል፣ እምነትንም ደግሞ በቃሉ ይሰጠናል። ሌላው በሰሚ ቦታ ላይ ለመቀመጥ በራሳችን ማስተዋል መደገፍ የለብንም። በራስ ማስተዋል አትደገፍ ይላል መጽሐፍ ቅዱስ። እኛን አንድ ሰው ያ አንድ ሙያ ትምህርት ተምሮ እንደሚመረቅ መጽሐፍ ቅዱስን በመማር ተመርቀን በራስን ይችላል ተብለን እንደምንሄድ አይነት ባለ መንገድ አይደለም እንማረው። መጽሐፍ ቅዱስን ከመማር መጽሐፍ ቅዱስን በመጽሐፍ ቅዱስ እግዚአብሔርን በቃሉ ከመስማት ምረቃ ካሄደን ብቁ ምንባልበት ጊዜ የለም። እግዚአብሔርን ሁሉ ጊዜ እንሰማዋለን። እግዚአብሔር ይመስገን። መጽሐፍ ቅዱስ በቃልነቱ ማንም ሰው በብዙ መልኩ ከፍጥረት እስከ ራእይ ድረስ በቃላቸው ሊሉ የሚችሉ ሰዎች አሉ እስከሚባል እንሰማለን። ይሁን እንጂ እግዚአብሔርን መስማት አንድ ነገር ነው፣ መጽሐፍ ቅዱስን ግን በመጽሐፍነት ማወቅ የተለያየ ነው። መዝሙረ ዳዊት ምዕራፍ 118 በቀንፈ ቁጥር 18 ላይ አይኖቼን ክፈት ከህግህም ተአምራትህን አያለው ይላል ዳዊት። እና እግዚአብሔር የሰውን አይኖች ካልከፈተ በስተቀር በእግዚአብሔር ቃል ውስጥ ያሉትን አንዳንድ ሰዎች በህይወታቸው እነዛን ነገሮች አይተው ሲናገሩም ሲኖሩም ያማረባቸውን ያንን ኑሮ ለመኖር ከተፈለገ እንደነዚያ ሰዎች አይኖቻችን እንዲከፈትልን እግዚአብሔርን ልንጠይቅ ይገባል። አይኖቼን ክፈት ከህግህም ተአምራትህን አያለው ይላል። መንፈሳዊ አይናችን ተከፍቶ በቃሉ እግዚአብሔር ሊንና ሊያደርግ የወደደውን ማወቅ አለብን። በእግዚአብሔር ቃል የእግዚአብሔርን ታምራት ለማየት ምንም ዘዴ ወይም ደግሞ እንደ ሂሳብ ቀመር ወይም ፎርሙላ ሰው ሊያስተምረን አይገባም። ምክንያቱም ይህንን የአይን መከፈት የሚሰጠው እግዚአብሔር ብቻ ነው። በመጽሐፍ ቅዱስ ውስጥ የተሳካ ኖሮን ድል አድራጊ ኖሮን ወይም ደግሞ በህይወታችን ከእግዚአብሔር የምንቀበለውን ነገር ለማግኘት መጽሐፍ ቅዱስን እነዚህን ሁኔታዎች ሊያከናውንልን የሚችል ፎርሙላ ልንማር አይገባንም። አይንን የሚከፍት እግዚአብሔር ነው። እግዚአብሔር ሆይ አይንን ክፈት፣ አይኖቼ ሲከፈቱ በቃል ውስጥ አንተ የምትሰራቸውን ተአምራቶች ሁሉ እዛ ውስጥ አያለው ብሎ ነው ንጉሥ ዳዊት የተናገረው። ሌላው የሚያስፈልገን ነገር ልባችን በመታደስ መለወጥ አለበት። በሮሜ ምዕራፍ 12 ላይ ከቁጥር 1 ጀምሮ እስከ 2 سنመለከት በተለይ ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ሰው ዓለማዊ ነገር በህይወት ውስጥ ያስተናገደ ስጋዊ ነገር እየገዛው በመድራዊ ነገር ልቡ እየተሞላ የእግዚአብሔር ፈቃድ ደስ የሚያሰኝ በጎ የሆነ ፍጹም የሆነ ነገር ሆኖ ሊታየው ጨርሶ አይችልም። ስለዚህ የልቦና መታደስ የአይምሮ መታደስ ምናልባት ጠንከር ያለ ቃል እንዳይሆን እንጂ እሴተ ስርዓታችን ወይም ቫልዩ ሲስተማችን ዓለምን የምናይበት እይታችን የኑሮ መመዘኛችን ክቡር እና የተዋረደ ብለን ነገሮችን የምንለይበት የተሳካ ያልተሳካ የምንልበት ያማረ ያላማረ የምንልበት ክብር ያለው የተዋረደ የምንልበት ነገሮችን የምንመለከትበት አመለካከት ከባህል ከአካባቢያችን ከህብረተሰቡ የተማርነው መለወጥ አለበት። ምክንያቱም እግዚአብሔር በቃሉ ውስጥ የአይምሮ መታደስ የልቡና መታደስ ሳይሰጠን እግዚአብሔር የሚናገረውን ነገር በጎ አድርገን ለማየት አንችልም። እጅግ በጣም አስቸጋሪ ነው። ኢየሱስ ክርስቶስ ወደ ምድር መጥቶ ሞቶ ከተነሳ በኋላ እኔና እናንተ ታሪኩ ያምረናል። ግን በዚያ ዘመን ብንኖር እኔ እርግጠኛ ነኝ እንደ ጴጥሮስ እንደ ጌታ ሆይ ምን ነካ እንዴት እንደዚህ ያለ ነገር በራስ ላይ ትመኛለህ ብዬ ለጌታ ሳልሳሳለት አልቀርም። የእግዚአብሔርን እንጂ የሰውን አታውቅም፣ ሂድ አንተ ሰይጣን ብሎ ጌታ ኢየሱስ ክርስቶስ ሲገስጽ ጴጥሮስ ለሰይጣን ሐሳብ የተጋለጠው ደካማ በሆነው በሰው አመለካከት ነገሮችን አይቶ የእግዚአብሔርን ለማወቅ በጣም አስቸጋሪ ነው። ስለዚህ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ ይላል። ምንም የሚገናኙበት ነገር የለም እና እንደሚርቅ የተራራቀ ነው። ስለዚህ የእግዚአብሔርን ነገርን ለመቀበል እንድንችል በአይምሯችን መንፈስ መታደስ አለበት። ምንጊዜም እግዚአብሔር ፈቃዱንና ሐሳቡን ደስ የሚያሰኘውን ነገር ሊናገረን በሰው ሕይወት ውስጥ ይህ ነገር እጅግ በጣም አስፈላጊ እንደሆነ ልናይ ይገባናል። በብሉይ ኪዳን እስራኤላውያኖች ከግብጽ ምድር ሲወጡ እግዚአብሔር ሊያድናችሁ ወርዷል ሲባሉ ደስ ያላለው እስራኤላዊ ሽማግሌዎቹ እየሰገዱ ነበር። ለእግዚአብሔር ክብርንና ምስጋናን የሰጡት ወዲያውኑ እግዚአብሔር የማዳኑን ስራ የምስራች ለሽማግሌዎቹ ከተነገረ በኋላ ሙሴ ቀጥሎ ሁለተኛውን መርዶ ለማርዳት ሄደው ለነዚህ የምስራች መርዶ ደግሞ ለፈርዖን ልቀቅ ህዝቤን ይላል እግዚአብሔር አለ። ከዛ በኋላ ፈርዖን ተናዶ በወሰዳቸው እርምጃዎች እስራኤላውያኖች እግዚአብሔር ይላችሁ እያሉ ነበረ እነ ሙሴን የተናገሩት። ከዛ በኋላ ያለውን ታሪክ እስራኤሎችን ስንመለከት እግዚአብሔር እስራኤልን ለማዳን ወርዷል፣ እጁንም ክንዱንም ዘርግቷል። ይሁን እንጂ እስራኤላውያኖች እግዚአብሔር በሕይወታቸው ሊሰራ ያለውን ነገር አልተረዱም ነበረ፣ አላስተዋሉም ነበረ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ ሰው እሴተ ስርዓቱ ካልተለወጠ በስተቀረ በጣም አስቸጋሪ ነው። እርግጥ ነው እነዚህ እስራኤላውያኖች ከግብፅ ምድር መውጣትን በጣም ይወዳሉ። መሯቸዋል፣ ተጨንቀዋል፣ ወደ እግዚአብሔርም ጮኸዋል የአባቶቻቸው አምላክ እንዲታደጋቸው። ወረደ እሱ ሲያድን ግን እግዚአብሔር መንግስት በመመስረት ሂሳብ እንጂ የሚያድነው እንደዚሁ ዝም ብሎ እንደ እሳት አደጋ አለ አይደለም፣ የተነሳን ውሃ እንደሚያጠፋ ችግርን ብቻ አቃሎ ከዛ በኋላ ጥሎ የሚሄድ አይነት አምላክ አይደለም። እግዚአብሔር ሲያድን ሁልጊዜ በሚያድነው ህዝብ ህይወት ውስጥ ምኑን ይመሰርታል? መንግስቱን ይመሰርታል። እግዚአብሔር መንግስቱን ላይመሰርት ጌትነቱን በህይወታችን በሚያረጋግጥ ሁኔታ ላያስቀምጥ ደህንነትን ለሰው አይሰጥም። ደህንነትና የእግዚአብሔር የማዳን ስራ በጣም የተቆራኙ ነገሮች እንደሆኑ እንመለከታለን። ኢየሱስ ክርስቶስ ስለ ደህንነት ሁልጊዜ ሲናገር የመንግስት ወንጌል ባለ አይነት ቋንቋ እንደተናገረው እናያለን። ስለዚህ የልቦና መታደስን ማግኘት አለብን። የምንሰማው ቃል ባለቤቱም ደግሞ ማን እንደሆነ የክፍል ይነግረናል። የእግዚአብሔር ቃል የማንም የሃይማኖት ድርጅት የግል ንብረት አይደለም። በመጽሐፍትነቱ ከመጽሐፍ ቅዱስ ማህበር ከተለያዩ መንፈሳዊ መጽሐፍ ድርጅቶች ሄደን ገዝተናል። በመጽሐፍነቱ በወረቀትነቱ የእግዚአብሔር ቃል ግን የእግዚአብሔር የግል ንብረቱ ነው። ትዝ ይለኛል፣ እንደውም አንድ ወንድም ምስክር ሊሆን ይችላል። አንድ ጊዜ መጽሐፍ ቅዱስ ማህበር ያዘጋጀው ለወጣቶች አንድ ፕሮግራም ነበረ እና በዛ ፕሮግራም ላይ የእግዚአብሔር ቃል የእግዚአብሔር ቃል የእግዚአብሔር ቃል እንደሆነ የማንም የሃይማኖት ድርጅት የግል ንብረት እንዳልሆነ ማንም ሐሳቡን የሚያራምድበት እንዳልሆነ የራሱ የእግዚአብሔር እንደሆነ መስማትም በእግዚአብሔር ቃል ነው ይላል። ብዙ ሰዎች ብዙ መልካም ምኞት ከመውደዳቸው ለእኛ ከመሳሳታቸው የተነሳ ስለ ችግራችን ተጨንቀው ብዙ ነገር ሊነግሩን ይችላሉ። ያሉት ሁሉ አይደርስልንም። ለምን? ማንም ሰው ካፉ የወጣውን ቃሉን እንደ እግዚአብሔር ልኮት ፈጽመህ ወደ እኔ ተመለስ ብሎ ማዘዝ አይችልም። እግዚአብሔር ግን ይስልጣን አለው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በዚህ በቃሉ ውስጥ መስማትም በእግዚአብሔር ቃል ሲል የእግዚአብሔር ቃል እግዚአብሔር የሚናገርበት ብቻ ሳይሆን የእግዚአብሔር የራሱ የግሉ ነው፣ ከአፉ የወጣ የራሱ ነው። ይህንን መጽሐፍ ቅዱስ አበክሮ በጣም ይናገራል። መጽሐፍ ቅዱስ በአንደኛ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እና 21 ላይ سنመለከት ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ማንም ሰው ትንቢት ለናገር ብሎ እንዳልተናገረ ይናገራል። በነብዩ በኤርሚያስ ዘመን የነበሩ ሰዎች ነበሩ እና ተነስተው ለህዝቡ በጎ በጎን ነገር ይናገራሉ። ነብዩ ኤርሚያስ ደግሞ እግዚአብሔር በህዝቡ ላይ ቅጣትን እንደሚያመጣ ምርኮኞች ሆነው 70 አመት ወደ ባዕድ ሀገር እንደሚሄዱ ሲነግራቸው እነዚህ ነቢያት ደግሞ ይሄ አይደርስም የሚለው ሁሉ ትክክል አይደለም ይላሉ። በጎ በጎን ነገር ይናገራሉ። እና መሪዎቹ ህዝቡም እነዚህን ነቢያቶች ለመስማት በጣም ልቡ ያዘነበለ እንደነበረ እናያለን። ታዲያ እግዚአብሔር ሲናገር ስለ እነዚህ ነቢያት በኤርሚያስ ምዕራፍ 23 ከ23 እስከ 32 በስፋት ልታዩት ትችላላችሁ። ቃሌን በሚሰርቁ ነቢያት ላይ ነኝ አለ እግዚአብሔር። በጣም የሚገርመው ነገር ምክንያቱም እግዚአብሔር ይላል ይያሉ ነበር በእግዚአብሔር ስም ይያሉ የሚናገሩት። ከዛ ሲናገራቸው ምን ይላል? ከመላሳቸው ትንቢትን ያወጣሉ ይላል። ስለ ነቢያቶቹ ግን እንደዚህ አይናገርም እግዚአብሔር። ቃሌን በአፋ አኖራለሁ ነው የሚላቸው። እነዚህኞቹ ግን የራሳቸውን አንደበት ነው ይያርገበገቡ ይናገሩ የነበረው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን ስንል በጣም ልናከብረው ይገባል። ባለቤት እንዳለው ልናውቅ ይገባል። ይሄ መጽሐፍ እኔ የፈለኩት ነገር እንደፈለኩ እንዲያደርግልኝ ላዘው የሚችል ቃል አይደለም። ወደዚህ ቃል ስመጣ ባለቤቱን ማሰብ አለብኝ። ወደዚህ ቤት ስመጣ ወንድሜንና እህቴን በዚህ ቤት የሚኖሩትን ሁሉ የቤቱ ሰዎች አድርጌ አስቤ ነው መጣው። የፈለኩት ነገር ላደርግ አልችልም። ወደዚህ ወደ እግዚአብሔር ቃል ስመጣ ባለቤት አለው። እግዚአብሔር ቃል ባለቤቱ እግዚአብሔር ነው። የተናገሩት ነቢያት እንኳን ባለቤቶች አይደሉም። ስለ የተናገሩት ነገር ከነሱ ፈቃድ ውጪ በመሆኑ በምን አይነት ዘመን የክርስቶስ መምጣት እንደሚፈጸም ይመረምሩ ነበር። ከተናገሩት በኋላ ራሳቸው መርማሪዎችና ተማሪዎች ነበሩ። ለአንዳንዶቹ በቁጡ ሳይገባቸውም ነው እድሜያቸው ያለፈው። ስለዚህ ትንቢት ከቶ በሰው ፈቃድ አልመጣምና ማንም ለገዛ ራሱ ሊተረጉሞ አልተፈቀደም ይላል። አንድ ጊዜ ይሄን ቃል ሳነብ በጣም ብርቱ ነገር ወደ ህይወቴ ገባና በመጽሐፍ ቅዱስ ላይ የጻፍኩት አንድ ነገር አለ። እግዚአብሔር ሆይ በቃልህ ሰዎችን ከመናገር አድነኝ አልኩት። ሰዎችን የሚናገሩን ቃልህን ግን እንዳገለግል እርዳኝ ብዬ ጻፍኩ። ምክንያቱም እኔ ሰዎች ላይ የማየውን ወይም የሚመስለኝን ነገር ቢያውቁት ቢሰሙት ምላውነ ሳይሆን እግዚአብሔር በቃሉ የሚናገረው የራሱ መልእክት አለው። እግዚአብሔር የራሱ መልእክት አለው። ያንን እግዚአብሔር መልእክት ለማድረስ እግዚአብሔር እንዲረዳን በጣም ይገባል። የእግዚአብሔር ቃል የእግዚአብሔር መልእክተኛ ነው። የእግዚአብሔር መልእክተኛ ነው። ማንም ሰው ይሄንን ቃል የራሱ መልእክተኛ ሊያደርገው አይችልም። ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 13 ላይ በጣም ብርቱ ነገር ይናገራል ወገኖች። ኢሳይያስ ምዕራፍ 55 ላይ ሁላችን ይሄንን ጥቅስ በጣም ብዙ ጊዜ የሚጠቀስ ስለሆነ ስለምናነበውም እናቀዋለን። ሁሉንም ከማንበብ ምናልባት ጊዜ ለመቆጠብ ከቁጥር 11 ጀምሮ ካፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። ስለዚህ የቃሉ ባለቤት የሆነው እግዚአብሔር ቃሉ በባለቤትነት የሱ ነው ብለን ስንል በውሰት ሊወሰድ የማይችል ነው። ተልኮ አለው። ሚሰራው ኢንጌጅድ የሆነበት የታጨበት የተያዘበት ነገር አለው ቃሉ። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ቃል የእግዚአብሔር ብቻ አይደለም፣ የእግዚአብሔርም መልእክተኛ ነው። መለኮታዊ ተልኮ አለው። ካፌ የሚወጣ ቃሌ ብሎ ሲል በሰው ፈቃድ የማይመጣ መሆኑን ያመለክታል። የምሻውን ያደርጋል ሲል እግዚአብሔርን ፍላጎትና ጉጉት ነው የሚፈጽመው። የላኩትን ይፈጽማል ሲል እግዚአብሔር መልእክተኛ እንደሆነ ያሳየናል። ስለዚህ ወደ እኔ በከንቱ አይመለስም ይላል። ቃሉ ከእግዚአብሔር አፍ ከወጣ በኋላ በመንፈሱ አማካይነት በቅዱሳኑ አንደበት ላይ ሆኖ እግዚአብሔር ካናገራቸው በኋላ ስቲል የእግዚአብሔር ሆኖ በእግዚአብሔር እጅ ያለ ቃል እንደሆነ እንመለከታለን። በሰሚ ቦታ ለሚቀመጡ ሁሉ ይሄ ብርቱ ማሳሰቢያ ነው። ብርቱ ማሳሰቢያ ነው። እግዚአብሔር በቃሉ ምን ይናገረኛል ብለን ብንጠይቅ የፈለገውን ነገር ይናገራል። መጽሐፍ ቅዱስ አልጫና ቀይ ወጥ አይደለም። የሚስማማኝን በኮንኮርዳንስ በመጽሐፍ ቅዱስ ጥቅስ ማውጫ አውጥቼ ይሄን የተቸገርኩት በህይወቴ እነዚህ ለማቃለላውጣ ብዬ የምመርጠው መጽሐፍ አይደለም። በመጽሐፍ ቅዱስ ውስጥ እግዚአብሔር